ይህ የአሜሪካ ድምጽ ነው። በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ ምሽት ጥር 21 2016 ዓ.ም መሰናዶ ጀመረ። በነዳጅ የሚንቀሳቀሱ የቤት መኪኖች ወደ ሀገር ውስጥ እንዳይገቡ ተከለከሉ።
ስለዚህ አሁን ይህን ያሁን እኛ የምናሽከረክረው መኪና ቤታችን ጥለን ወጥን በህዝብ ትራንስፖርት እንገልገል ብንል እንኳን ሊያስተናግደን የሚችል ነው ብለን አናስብም።
ያን መኪና እቤት ይዘው ካልወጣ መውጫ ሰዓት ላይ የኬትም አታመጣው።
ይቅርታ ተከለከሉ የሚለውን ተወሰኑ በሚለው ይታረም። የነዋሪዎችን አስተያየት ነው የሰማችሁት። በምሽቱ ዘገባ አለን። በሌላ በኩል አማራ ክልል በመንፈቀ ዓመቱ የሰበሰበው ግብር የእቅዱን ሩብ ብቻ እንደሆነ አስታወቀ የሚለውና ሌሎች የሀገር ውስጥ እንዲሁም ደግሞ ዓለም አቀፍ ዘገባዎችና ስርጭቶችን ይዘን ነው ወደ እናንተ የመጣ ነው። ሰላም ጤና ስጥልን። የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የምሽቱን መሰናዶ እየመራው ኤደን ገረመው አብሬያችሁ እስከ ምሽቱ 4 ሰዓት ድረስ ያለው ጽዮን ግርማ ዋና አዘጋጇ ናት። ኤልያስ አስማረ ደግሞ ስርጭቱን ከስቱዲዮ በመሆን ይከውንልናል። እንዲሁም ደግሞ የተለያዩ የአሜሪካ ድምጽ የስቱዲዮ ባለሙያዎችና የዲጂታል ባለሙያዎች ጋር በመሆን ነው አብራችሁ እንድታመሹ የምንጋብዛችሁ። አሁን ከዓለም ዙሪያ ወደ ተሰባሰቡ ዜናዎች እናልፋለን።
ሰላም ጤና ስጥልኝ፣ እንደምናመሻችሁ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። በቅድሚያም ርዕሶቹን። በትግራይ ክልል ሚሊዮኖች አስቸኳይ ምግብ እርዳታ እንደሚሹ ተገለጠ። የጣሊያኗ ጠቅላይ ሚኒስትር ሜሎኒ የአፍሪቃ ልማት እቅዳቸውን ይፋ አደረጉ። የቀድሞ የፓኪስታን ጠቅላይ ሚኒስትር የ10 ዓመት እስር ተፈረደባቸው የሚሉት ይገኙበታል። ወደ ዝርዝሮቹ። በትግራይ ክልል ሚሊዮኖች አስቸኳይ የምግብ እርዳታ እንደሚሹ ተገለጠ። በትግራይ ክልል አስቸኳይ እርዳታ ከሚያስፈልጋቸው በሚሊዮን የሚቆጠሩ ሰዎች ውስጥ እርዳታ እያገኙ ያሉት ጥቂቶቹ ብቻ መሆናቸውን አሶሲየትድ ፕሬስ ተመለከትኩት ያለውን ሰብአዊ ተቋማት ያወጡትን የውስጥ ሪፖርት ጠቅሶ ዘግቧል። የአሶሲየትድ ፕሬስ ያደረሰንን የዚህን ዘገባ ዝርዝር ስምኝሽ የቆየ እንደሚከተለው ታቀርበዋለች።
በተባበሩት መንግስታት ድርጅት የዓለም ምግብ ፕሮግራምና በኢትዮጵያ ባለስልጣናት የሚመራ የትግራይ ምግብ እርዳታ ማስተባበሪያ ቡድን በጻፈው መልእክት የእርዳታ ተቋማት በዚህ ወር በክልሉ የምግብ እርዳታ እንዲደርሳቸው በእቅድ ከያዟቸው 3.2 ሚሊዮን ሰዎች ውስጥ እስካሁን እርዳታ የደረሳቸው 14 ከመቶ ብቻ መሆናቸውን አስታውቋል። ቡድኑ አክሎ ሰብአዊ ተቋማት ስራቸውን በአስቸኳይ እንዲያፋጥኑ አሳስቦ አፋጣኝ እርምጃ አለመውሰድ በክረምት ወቅት ለከፍተኛ የምግብ እጦትና የተመጣጠነ ምግብ እጥረት እንደሚያጋልጥ እንዲሁም በክልሉ ተጋላጭ የሆኑ ህጻናትና ሴቶችን ህይወት ሊያሳጣ እንደሚችል አስጠንቅቋል። የተባበሩት መንግስታት ድርጅትና ዩናይትድ ስቴትስ በመጋቢት ወር ለእርዳታ የሚቀርበው እህል እየተዘረፈ መሆኑን ደርሰንበታል በማለት እርዳታ አቋርጠው የነበረ ሲሆን ከሰኔ ወር ወዲህ ግን እርዳታው መቀጠሉ ይታወሳል። ሆኖም የእርዳታ አቅርቦቱን ለመከታተል የተደረጉት ለውጦች ላይ ባጋጠሙ ችግሮችና በገንዘብ እጥረት ምክንያት የምግብ እርዳታ አቅርቦቱ ላይ ትልቅ መጓተት እንደተፈጠረ 2 ማንነታቸው እንዳይገለጽ የጠየቁ የእርዳታ ተቋማት ሰራተኞች ለአሶሲየትድ ፕሬስ ገልጸዋል። ሌላ 3ኛ የእርዳታ ሰራተኛም ተቋርጦ የቀጠለው የምግብ እርዳታ መጓተት በትግራይ የሚገኙ አንዳንድ ተረጂዎች ከአንድ ዓመት በላይ ምግብ እንዳያገኙ ማድረጉን ለአሶሲየትድ ፕሬስ ገልጿል። በመላው ኢትዮጵያ በድርቅ በግጭትና በኢኮኖሚ ቀውስ ምክንያት ከ20 ሚሊዮን በላይ ሰዎች አስቸኳይ የምግብ እርዳታ የሚያስፈልጋቸው ሲሆን ተቋርጦ የነበረው የምግብ እርዳታ የረሃብ አደጋው እንዲጨምር አስተዋጽኦ አድርጓል። በአፋር፣ አማራና ኦሮሚያ አንዳንድ አካባቢዎችም የህፃናት የተመጣጠነ ምግብ እጥረት ከ15.9 እስከ 47 በመቶ እንደሚደርስ በኢትዮጵያ መንግስትና በተባበሩት መንግስታት ድርጅት የሚመራ የኢትዮጵያ ስነ ምግብ ክላስተር ቡድን ሪፖርት ማመልከቱን አሶሲየትድ ፕሬስ ጠቅሷል። የኢትዮጵያ ፌዴራል መንግስት ግን ሀገሪቱ ውስጥ ከፍተኛ የሆነ የረሃብ ችግር አለ የሚለውን ሪፖርት አይቀበለውም። በአሶሲየትድ ፕሬስ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ወደ ዓለም አቀፍ ርዕሶች እንሻገር። ሜሎኒ የአፍሪካ ልማት እቅዳቸውን ይፋ አደረጉ። የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ ወደ አውሮፓ የሚፈልሱ ስደተኞችን ቁጥር ለመቀነስ የኃይል ምንጭ አማራጮችን ለማበራከትና እንዲሁም በአውሮፓና በአፍሪካ መካከል የተማከለ አዲስ ግንኙነት ለመፍጠር በአገራቸው የተውጠነጠነውን ግዙፍ የልማት እቅድ ከአህጉሪቱ መሪዎች ጋር ባካሄዱት ጉባኤ ወቅት ይፋ አድርገዋል። ሜሎኒ ጉባኤውን የመጀመሪያው የተሳካ እርምጃም ብለውታል። ሜሎኒ አክለውም የመንግስታዊው የነዳጅና ጋዝ ኩባንያ ኢኒ መስራች በሆኑት ኤንሪኮ ማቲ ስም የተሰየመውን ይህን የአገራቸውን እቅድ ከአፍሪካ ጋር የሚደረጉ ግንኙነቶችን ከኃይል አቅርቦት ባለፈ ስትራቴጂያዊ አጋርነትን በማጎልበት ላይ ያተኮረ ከአዲስ አስተሳሰብ ወይም ፍልስፍና የሚቆጠር ነው ብለውታል። ዋና ዋና የአውሮፓ ህብረትና የተባበሩት መንግስታት ከፍተኛ ባለስልጣናት የ5.5 ቢሊዮን ዩሮ ወይም የ5.95 ቢሊዮን ዶላር ማስጀመሪያ ወጪ የተመደበለትን የጣሊያኑን እቅድ በአፍሪካ አየር ንብረት ለውጥ የሚያስከትላቸውን ጉዳቶች ለመታደግ ለተወጠኑና በንጹህ ኃይል ልማት ላይ ላተኮሩ ጅምሮች አጋዥ ይሆናል ሲሉም አወድሰውታል። የአፍሪካ ሀገራት አስቀድመው ምክር ቢጠየቁ ይመርጡ እንደነበር ያመለከተው የአፍሪካ ህብረት ኮሚሽን በበኩሉ እውን የማይደረጉ ተጨማሪ ባዶ ቃሎችና ባዶ ቃል ኪዳኖችን መስማት እንደማይሻ ለጉባኤው በመግለጥ ጥንቃቄ የተመላበት አቀራረብ መከተል መርጧል። ከአፍሪካ መሪዎች ጋር አለመምከራቸውን አስመልክቶ በጉባኤው መዝጊያ በሰጡት ጋዜጣዊ መግለጫ ወቅት የተጠየቁት ሜሎኒ በሙከራ ፕሮጀክቶች ስለሚተገበሩ የተለዩ ሀሳቦች መክፈቻ ንግግራቸው በማንሳታቸው ሳላሳስት አልቀረውም ሲሉ የቀረበውን አስተያየት መቀበላቸውን አመልክተዋል። ሆኖም ጉባኤው በተጨባጭ ምሳሌዎች የተደገፈ ንድፍ በማሰናዳት አገራቸው የያዘችውንና በትብብር ተግባራዊ ሊሆን የሚችል አዲስ የግንኙነት ፍልስፍና ለአፍሪካ መሪዎች አሳይቷል ብለዋል። ጉባኤው ስትራቴጂውን ማጋራት ብቻ ሳይሆን በአጭሩም ቢሆን የፕሮጀክቱን መጨረሻ ፋይዳ ለማመላከት መሰረታዊ እርምጃ ነበር ሲሉም አብራርተዋል። ጣሊያን የ7ቱን የዓለም ባለጸጋ አገሮች ቡድን የፕሬዚዳንትነት መንበር ከተረከበች ወዲህ የመጀመሪያው ትልቁ መድረክ በሆነው የሮሙ ጉባኤ ከ20 በላይ የአፍሪካ አገራት መሪዎች፣ የአውሮፓ ህብረትና የተባበሩት መንግስታት ከፍተኛ ባለስልጣናት እንዲሁም ዓለም አቀፍ የአበዳሪ ተቋማት ተወካዮች ተገኝተውበታል። በአወዛጋቢው የሱዳንና የደቡብ ሱዳን ድንበር ግጭት በርካቶች ተገደሉ። ሴቶችና ህጻናትን እንዲሁም 2 የተባበሩት መንግስታት ድርጅት ሰላም አስከባሪ ኃይል አባላትን ጨምሮ በርካታ ሰዎች በሱዳንና በደቡብ ሱዳን ድንበር ላይ በተፈጸመ ጥቃት ተገድለዋል። ከሁለቱ አገራት የድንበር ውዝግብ ጋር በተያያዘም እንደ አውሮፓውያን የዘመን አቆጣጠር ከ2021 አንስቶ ከተቀሰቀሱ ግጭቶች የአሁኑ በገዳይነቱ የከፋው መሆኑን ባለስልጣናቱ ተናግረዋል። ከደቡብ ሱዳኗ የዋራፕ ግዛት የተነሱ የታጠቁ ወጣቶች ባለፈው ቅዳሜ ጥር 18 ወደ አጎራባቿ አብዬ ግዛት አቅንተው ወረራ መፈጸማቸውን የማስታወቂያ ሚኒስትሩ ቡሊሽ ኮች ትላንት ሰኞ አስታውቀዋል። ከ60 በላይ ሰዎች መቁሰላቸውን የተናገሩት ኮች አክለውም በጥቃቱ ሳቢያ ከቀያቸው የተፈናቀሉ በመቶዎች የሚቆጠሩ ንጹሐን ዜጎች በመንግስታቱ ድርጅት የጦር ካምፕ መሸሸጊያ ፍለጋ ላይ መሆናቸውን አመላክተዋል። የመንግስታቱ ድርጅት የሰላም አስከባሪ ኃይል የሆኑ አንድ ጋናዊና አንድ ሌላ ፓኪስታን ዜጋ በተከታታይ ቀናት በተፈጸሙ ጥቃቶች መገደላቸውን በመንግስታቱ ድርጅት የአብዬ ጊዜያዊ ጸጥታ ኃይል አስታውቋል። የዋራፕ ግዛት ማስታወቂያ ሚኒስትር በበኩላቸው መንግስታቸው የአብዬ አስተዳደር ጋር በመሆን በጋራ ምርመራ እንደሚያካሄድ ተናግረዋል። በአብዬ ከድንበር ተሻጋሪ ንግድ ልውውጦች ከፍተኛ መጠን ያለው ቀረጥ የሚሰበስብ አስተዳደራዊ ወሰን ጋር ተያይዞ በሚነሳው ዝግብ ሳቢያ በዲንቃ ብሔረሰብ ተቀናቃኞች መካከል ተደጋጋሚ ግጭቶች ይቀሰቀሳሉ። በነዳጅ ሀብታ የምትታወቀው አብዬ ይገባኛል ይዞታ በሚያነሱ 2 አገሮች በጋራ የምትተዳደር መሆኗም ይታወቃል። በሌላ በኩል ደቡብ ሱዳን ከሱዳን ነጻነቷን ካገኘች በኋላ የተቀሰቀሰው የእርስ በርስ ጦርነት በ10 ሺዎች ለሚቆጠሩ ዜጎች መገደልና ለሚሊዮኖች መፈናቀል ምክንያት መሆኑም ይታወቃል። ክቡራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት የሰዓቱን የዓለም ዜና ነው። የቀድሞ የፓኪስታን ጠቅላይ ሚኒስትር የ10 ዓመት እስር ተፈረደባቸው። የፓኪስታን ልዩ ፍርድ ቤት የቀድሞውን ጠቅላይ ሚኒስትር ኢምራን ካን ስልጣን ላይ በነበሩበት ወቅት ከዩናይትድ ስቴትስ ጋር በተያያዘ ብሔራዊ ሚስጥር መረጃዎችን አዝረክርከዋል በሚል ለተከሰሱበት ወንጀል ዛሬ ማክሰኞ በ10 ዓመት እስራት እንዲቀጡ ፈርዷል። ካን በበኩላቸው አገራቸው ከዩናይትድ ስቴትስ ተጽዕኖ የጸዳ የውጭ ፖሊሲ እንዲኖራት በመገፋፋታቸውና በፓኪስታን ጦር ሰራዊት እገዛ መሰረት መንግስታቸውን ለመጣል ዋሽንግተን የተጫወተችው ሚና በሚያሳዩ ዲፕሎማሲያዊ መረጃዎች መወንጀላቸውን ጠቅሰው ሞግተዋል። ይሁን እንጂ ዋሽንግተንና ፓኪስታን ጦር ሰራዊቱ የካንን ክስ አስተባብለዋል። በካን አስተዳደር ወቅት የውጭ ጉዳይ ሚኒስትራቸው የነበሩት ሻህ መሐመድ ኩሬሽም ከሚስጥራዊ መረጃ ብክነት ጋር የተያያዘ በተመሰረተባቸው ክስ በተመሳሳይ የ10 ዓመት እስራት ተፈርዶባቸዋል። እንደ አውሮፓውያን የዘመን አቆጣጠር በሚያዝያ 2022 ዓ.ም በተቃዋሚዎች ጥምረት ከስልጣን የተወገዱት የ71 ዓመቱ የቀድሞ የፓኪስታን ጠቅላይ ሚኒስትር ምስጢራዊ መረጃ አባክነዋል የሚለውን ክስ ለፖለቲካዊ ዓላማ ሲባል ከፍተኛ ተሰሚነት ባለው በአገሪቱ ወታደራዊ ኃይል የተቀነባበረ ነው ሲሉም ውድቅ አድርገውታል። በመጨረሻም የእስራኤል ወታደሮች ከአንድ የዌስት ባንክ ሆስፒታል ውስጥ 3 ፍልስጤማውያን ታጣቂዎችን መግደላቸው ተዘገበ። የእስራኤል ወታደሮች በዌስት ባንክ ከሚገኝ አንድ ሆስፒታል ውስጥ 3 ፍልስጤማውያን ታጣቂዎችን መግደላቸው ነው የተዘገበው። የእስራኤል ጦር ሰራዊት እንደገለጸው አንዱ ጥቃት ለማድረስ የታለመ እቅድ በማውጠንጠን ላይ የነበረ የሐማስ አባል ነው ብለዋል። እስራኤል ኃይሎች ጄኒን ከሚገኘው የኢብን እስና ሆስፒታል ገብተው 3 ሰዎችን ተኩሰው መግደላቸውንም የፍልስጤም ጤና ባለስልጣናት ተናግረዋል። በሆስፒታል ውስጥ የነበረ የክትትል ካሜራ የተገኘ ነው የተባለ ቪዲዮ ምስል ቁጥራቸው 12 የሚደርስ የሲቪል ልብስ የለበሱና የሕክምና ባለሙያዎች ኮት ያጠለቁ ጠመንጃ ያነገቱ ወታደሮች በሆስፒታሉ የመተላለፊያ ኮሪደሮች ላይ ሲዘዋወሩ ያሳያል። ከሮይተርስ የገባው የቪዲዮ ምስል ከአሁን ቀደም የተቀረጹ ቪዲዮዎች ላይ ከሚታዩ የሆስፒታሉ በሮች ቅርጽና ቀለም ጋርም ይመሳሰላል ተብሏል። ይህ በእንዲህ እንዳለ እስራኤል በጤና ተቋማት ላይ የምታካሄደውን ወታደራዊ እንቅስቃሴ እንድታቆም ዓለም አቀፍ ተቋማት ጫና እንዲያደርጉ የፍልስጤም የጤና ሚኒስቴር ጥሪ አሰምተዋል። ክቡራትና ክቡራን አድማጭ ተመልካቾቻችን፣ ለሰዓቱ የዓለም ዜናዎች የተመደበው ክፍለ ጊዜ እዚህ ላይ ያበቃ። መልካም ምሽት።
ከዓለም ዙሪያ ለተጠናቀሩ ዜናዎች አሉላ ከበደን አመሰግናለሁ። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ ምሽት ጥር 21 2016 ዓ.ም መሰናዷችን ይቀጥላል። ኤደን ገረመው መሰናዶውን በመምራት፣ ጽዮን ግርማ በዋና አዘጋጅነት፣ ኤልያስ አስማረ ስርጭቱን ከስቱዲዮ በመከወን እንዲሁም ደግሞ አበባየሁ ገበያው የዌብና ማህበራዊ ድረገጽ ፕሮዲሰራችን፣ ግርማ ደገፋና ሲሳይ አሸናፊ ደግሞ የድምፅና ምስል ቅንብሩን በመከወን አብረናችሁን እናመሻለን። እናንተም አብራችሁን ታምሹ ዘንድ በአክብሮት እንጋብዛለን። ስርጭታችንን ከመደበኛ የሬዲዮ ሞገድ በተጨማሪ በቪያ መሀሪክ የፌስቡክ ገጽና ድረ ገጽ ላይ እንድትከታተሉ የጋበዝን። አሁን ከአለም አሁን ወደ አብይ ርዕስ ነው የምንሻገር። በነዳጅ የሚንቀሳቀሱ የቤት መኪኖች ወደ ሀገር እንዳይገቡ ተወሰነ። በኢትዮጵያ የአየር ብክለትን ችግር ለመቀነስ መንግስት ለግል አገልግሎት የሚውሉና በነዳጅ የሚንቀሳቀሱ የቤት መኪኖች ወደ ሀገር እንዳይገቡ መወሰኑን የትራንስፖርትና ሎጂስቲክ ሚኒስቴር አስታውቋል። ሚኒስትሩ ዶክተር አለሙ ስሜ ትላንት ሰኞ የመስሪያ ቤታቸውን የስድስት ወራት የስራ አፈጻጸም ሪፖርት ለህዝብ ተወካዮች ምክር ቤት ሲያቀርቡ የአየር ብክለትን ለመቀነስ የኤሌክትሪክ መኪኖችን የማበረታታት ስራ እየተሰራ እንደሆነ ገልጸዋል። ለአሜሪካ ድምጽ አስተያየት የሰጡ አንድ ባለሙያ ደግሞ ውሳኔው የሸማቾችን እንዲሁም ደግሞ የህዝቡን ፍላጎትና ስጋት ከግምት ውስጥ ማስገባት ይኖርበታል ብለዋል። ገብረ ሚካኤል ገብረ መድህን በዚህ ዙሪያ ዘገባለሁ።
መስሪያ ቤታቸውን የስድስት ወራት የስራ አፈጻጸም ሪፖርት ለህዝብ ተወካዮች ምክር ቤት የከተማ መሰረተ ልማትና ትራንስፖርት ጉዳዮች ቋሚ ኮሚቴ ሲያቀርቡ የአየር ብክለት ችግርን ለመቀነስ ልዩ ልዩ ተግባራት እንደተከናወኑ አትተዋል። ሚኒስትሩ ከዘረዘሯቸው ተግባራት አንዱም በነዳጅ የተነሳ የሚከሰተውን ብክለት ለመቀነስ የኤሌክትሪክ መኪኖችን ማበረታታት እንደሆነ ተናግረዋል።
አሁን መንግስት የግል አውቶሞቢሎች የኤሌክትሪክ ብቻ እንዲሆኑ አዳዲስ ወደ አገር ቤቱ የሚገቡ አገር ውስጥ የሚገጣጠሙም የኤሌክትሪክ ብቻ እንዲሆኑ አቅጣጫ ተቀምጧል። በዚህ እየተሰራ ነው ያለው። ይሄ በራሱ የሚያመጣው ለውጥ አለው ማለት። በአብዛኛው ደግሞ ኢትዮጵያ ውስጥ ተገዝተው ስራ ላይ የሚውሉ ተሽከርካሪዎች ለስራ ከሚውሉት ይልቅ ለግል አገልግሎት የሚውሉ አውቶሞቢሎች ናቸውና እነዚህ መቀነስ ማለት በአየር ብክለት ላይ የሚደርሰውን ተጽዕኖ በእጅጉ ይቀንሳል።
በጉዳዩ ላይ ለአሜሪካ ድምጽ አስተያየት የሰጡት የልማት ባለሙያው ዶክተር ታደሰ ኩማ የኤሌክትሪክ መኪኖችን ማበረታታት የቴክኖሎጂ እድገትን ያመጣል፣ ለነዳጅ የሚወጣውንም የውጭ ምንዛሪ ያድናል ብለዋል። የአየር ብክለትን ከመቀነስ አኳያ ግን የኤሌክትሪክ መኪኖችን መጠቀም የጎላ ለውጥ እንደማያመጣ ተናግረዋል።
እኔ እስከማውቀው ድረስ ለኢንቫይሮንመንታል ኮንትሪቢሽን ለሚባሉት ግብርና ሴክተር ጋር የተያያዙ ናቸው። በእርግጥ እነዚህ መኪኖች የሚያደርጉት ነገር የለም ማለት አይደለም፣ ግን ሲግኒፊካንትሊ ሀይ ነው የሚል አይነት እንትን የለኝም። ካሉት ከፖሊዩተርስ ውስጥ ምን ያክል ነው የሚለው በደንብ መታየት አለበት እና በእኔ እይታ ሲግኒፊካንት ነው ብዬ አሁን ባለንበት ሁኔታ አይታይም። የመኪና ቁጥር እየጨመረ ሲሄድ ስጋቱ እየጨመረ ሊመጣ ይችላል። አሁን ባለንበት ግን ኮንትሪቢሽናችን ይህን ያክል አስጊ ነው የሚል ፍርሃት የለኝም።
በነዳጅ የሚንቀሳቀሱ የቤት መኪኖችን አግዶ የኤሌክትሪክ መኪኖችን የማበረታታቱ ውሳኔ የሸማቹን ህብረተሰብ ፍላጎትና ስጋት ከግምት ማስገባት ይኖርበታል ሲሉም አስገንዝበዋል።
በሸማች በኩልም በተገበጣሚ በኩል ያሉት ኮንሰርኖች አሉ። አንዱ ኮስት ኦፍ ሜንቴናንስ ነው። የጥገና ቴክኖሎጂውን የማወቅ ሪስክ አለው። ምክንያቱም ገና ገበያ ላይ ገብተው ባትሪያቸው ቢበላሽ፣ እቃቸው ቢበላሽ ጠግኖ ተክቶ ለመጠቀም የተለመዱ አይደለም፣ ጊዜ ይወስዳሉ። ይሄ አይቻልም ማለት ሳይሆን ከጊዜ ጋር ጊዜ የሚፈልጉ ነገሮች ናቸው። በሌላም በኩል ኮንሱመሩ ራሱ ሪስክ አበርሰን ነው። 5 ሚሊዮን አውጥቶ የገዛ መኪና በድንገት ባትሪ ያልቆበት የሆነ ነገር ቢቆም የሚል ስጋትም አለው። ስለዚህ ከቴክኖሎጂው ጋር ሀገራችን ማላመድም ይፈልጋል። ይሄም ራሱን የቻለ ጊዜ የሚፈልግ ነው። ግን በሀገር ውስጥ ያለውን ይህን ቴክኖሎጂ አውቆ አገልግሎት ሊሰጥ የሚችል ድርጅቶችም ያስፈልጋሉ። ስፔር ፓርት የሚያቀርቡ የሚጠግሩ፣ እውቀት ያካበቱ መሆን አለባቸው እና ከሸማቹ ከተጠቃሚው አንጻር መታየት አለበት። ስለዚህ ግራጁዋል መሆን አለበት፣ ከጊዜ ጋር መታየት አለበት።
የትራንስፖርትና ሎጂስቲክስ ሚኒስትሩ በሪፖርታቸው ቀደም ሲልም የአየር ብክለትን ለመቀነስ ሲባል አሮጌ መኪኖች ወደ ሀገር እንዳይገቡ ተደርገዋል ብለዋል። የብዝሃ ትራንስፖርትን ማስፋፋትም የአየር ብክለትን ለመቀነስ የተያዘው ሌላው ስልት እንደሆነ አብራርተዋል። በሀገር ውስጥ ያሉት ያረጁ መኪኖችም በሂደት ከስራ እንዲወጡ አዋጅ ወጥቶ እየተሰራ ነው ብለዋል ዶክተር አለሙ ስሜ። በአዲስ አበባ ከተማ የሚታየው የመንገድ መጨናነቅ ችግርን ለመቀነስም በቤት መኪኖች ላይ የእንቅስቃሴ ገደብ እንደሚደረግ ገልጸዋል።
ህዝብን የሚጭነው አውቶቡስ ቶሎ ቶሎ እንዲመላለስ በማድረግ የዚህ በመንገድ ላይ የሚቆመው ተሽከርካሪ እጥረት መንገድ ላይ የሚቆመውን ህዝብ ባለው ተሽከርካሪ ቶሎ ለመጫን መንገድ ክፍት እንዲሆንበት ሰዓቶችን መርጠን ጥናቱ አልቋል፣ ወደ ስራ በቅርቡ የሚገባ ይሆናል። ስለዚህ በስራ መውጫና ስራ መግቢያ ሰዓት የግል መኪና ተጠቃሚዎችን የሚገደቡበት ሁኔታ ይፈጠራል ማለት ነው።
በዚህ የመንግስት ውሳኔ ላይ የተወሰኑ ነዋሪዎችን አስተያየት ጠይቀናል።
ዮሐንስ ሲመን እባላለሁ። ተሰማርቼ ያለሁት በግሌ ስራ ዘርፍ ነው። እንደኔ መፍትሄ ነው ብዬ አላስብም ይሄ አሁን። ምክንያቱም አንደኛ ይህ ህዝቡን በቃ ትክክለኛ ነዋሪውን ሊያስተናግድ የሚችል ፐብሊክ ትራንስፖርት የለም እስካሁን ድረስ የተዘረጋ ማለት ነው። ስለዚህ አሁን ይህን ያሁን እኛ የምናሽከረክረውን መኪና ቤታችን ጥለን ወጥን በህዝብ ትራንስፖርት እንገልገል ብንል እንኳን ሊያስተናግደን የሚችል ነው ብለን አናስብም። አንደኛ። ሁለተኛ ደግሞ የመንገድ ችግር ነው እንጂ ያለው ያን ያክል የመኪና ብዛት ኖሮ አይደለም። ያው እንደሚታወቀው ኢትዮጵያ ውስጥ ብዙ ተሽከርካሪ የሌለባቸው ሀገሮች አንዷ ነች። አሁን እኛ እንደዚህ ከቦታ ቦታ ተዘዋውረን ስራችንን ለማከናወን እጅግ በጣም ነው የምንቸገረው።
ምስጋና እባላለሁ። የተሰማራሁት ያው በግል ንግድ ሰርቪስ ፕሮቪዥን ላይ ነው የምሰራው። ምንድን ነው አንደኛ ነገር ይሄ ለግልም ለግለሰብም ድርጅትም ቢሆን ይሄ ነገር መጀመሪያ ምንድን ነው የትኛው ነው መግቢያና መውጫ ሰዓት ማለት የትኛው ነው? ምክንያቱም ዋንስ አንተ መውጫ ሰዓት ልምሰ መግቢያ ሰዓት ማለት ጠዋት 2 ሰዓት ነው። ያን መኪና እቤት ይዘው ካልወጣ መውጫ ሰዓት ላይ የኬትም አታመጣው። የትራንስፖርት መጨናነቁን ለመቀነስ ነው። የስ እሱ ጥሩ ነገር ነው። የትራንስፖርት መጨናነቁ መቀነሱ ያው የሁላችንም ጊዜ ሴቭ ያደርጋል። ነገር ግን ደግሞ ሁሉንም በግዴታ የህዝብ ትራንስፖርት ተጠቀም ብትለው እንዴት ይሆናል የሚለው ራሱ ያሳስባል። ምክንያቱም ያው የሰውን ፍላጎትስ እንዴት ነው ኮንሲደር የሚደረገው?
ሚኒስቴሩ በትራንስፖርት ዘርፉ የሚታዩትን ችግሮች ለመቅረፍ እነዚህን ጨምሮ ልዩ ልዩ እርምጃዎችን እየወሰደ እንደሆነ ዶክተር አለሙ በሪፖርታቸው አክለው አስታውቀዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
የተከታተላችሁት የማክሰኞ ምሽት ጥር 21 2016 ዓ.ም ተምረት አብይ ርዕስ ነበር። የትንታኔ መጽሔት ይቀጥላል። በሀዲያ ዞን 22 ህጻናት በኩፍኝ ወረርሽኝ ህይወታቸው አለፈ። በማዕከላዊ ኢትዮጵያ ክልል በሀዲያ ዞን ሾኔ ከተማ በተከሰተ የኩፍኝ ወረርሽኝ የ22 ህጻናት ህይወት እንዳለፈ የዞኑ የጤና መምሪያና የሾኔ የመጀመሪያ ደረጃ ሆስፒታል አስታውቀዋል። ከ500 በላይ ህጻናት በወረርሽኙ እንደተያዙና የተወሰኑት አሁንም በጤና ተቋማት ህክምና እየተከታተሉ እንደሆኑ የዞኑ ጤና መምሪያ ኃላፊ ታከለ ኦርኔሞል ገልጸዋል። ወረርሽኙ ባለፈው ታህሳስ 11 ቀን 2016 ዓ.ም እንደተከሰተ የተናገሩት ኃላፊው ሞት የተመዘገበው ባለፈው ሳምንት ውስጥ ነው ብሏል። ዮናታን ዘብዲዮስ ዘገባ አለው።
በሀዲያ ዞን ምስራቅ ባደወቾ ወረዳ ባለፈው ታህሳስ 11 ቀን 2016 ዓ.ም የኩፍኝ ወረርሽኝ እንደተከሰተ በላብራቶሪ ምርመራ መረጋገጡን ለአሜሪካ ድምጽ በስልክ ያስታወቁት የዞኑ ጤና መምሪያ ኃላፊ
ተከታታሪ ነው የሚባለው እንግዲህ ባታንሱ በመልክቱ ሲተረተር ናምና ነው የሚወሰደውና ተወስቶ ፖዚቲቭ መሆኑ የታወቀው 11 አራተኛ ወር ላይ ነው። ኬዙ በላብራቶሪ ከተረጋገጠ በኋላ ተጨማሪ ኬዝ አለ የሚለውን ኮሚኒቲ ውስጥ መግባት ነው። ያንን ለማድረግ ከዞን ወረዳ ቲም ተዋቅሮ ያንን ደሰታ እንዲሰራ ነው የተጠበቀው። ከዚያም በኋላ እንትንላለን። ግን በዚህ ኬዝ የሞቱ ህጻናት አሉ። ቁጥሩን አክቹዋሊ አሁንም ከሆስፒታል ሪፖርት እየመጣ ስለሆነ ነገር ግን እስካሁን ድረስ ያለ ስንት ነው የሚለውን ማጣራት ይጠይቃል። ያን በማድረግ እስካሁን ድረስ በአጠቃላይ የተያዙ ልጆች ከ500 የሚሆኑ ልጆች ተይዘዋል። በዛ እንግዲህ የምላሽ ስራዎችን እየሰራ ነው ያለው።
በሾኔ የመጀመሪያ ደረጃ ሆስፒታል የላብራቶሪ ክፍል ኃላፊ ነጋድስም ወደ ሕክምና ተቋሙ ከመጡት ህሙማን ውስጥ የ22 ሰዎች ህይወት እንዳለፈ ተናግሯል።
ከአንድ ወር በፊት ነው ወረርሽኙ የታወቀው። ከተማ አስተዳደሩ አቅሙ የሚችለውን ያህል እየተራረጠ እያደረገ ነበር። ከዛ አቅም በላይ ሲሆን ዞንም ክልልም መጥቶ ርብርብ እያደረጉ ነው። ነገር ግን ቀድሞ ስር የሰደደ ችግር ስለሆነ ወዲያው ለመቆጣጠር አልተቻለም። ከዛም የተነሳ ህጻናት መጥቶ ሆስፒታል ውስጥ ላይ እየሞቱ ነው። የሞቱት ቁጥር ደግሞ አሁን ላይ ትንሽ ጨምሯል። ከዚህ በፊት 1, 8, 12 እንደዛ እያለን ነበር ቁጥሩ እንትን ያለው። በዚህ 15 ቀን ውስጥ ወደ 10 የሚሆኑ ህጻናት ሞተው የሞቱት ቁጥር ወደ 22 ደርሷል።
ወረርሽኙ ባለፈው ታህሳስ 11 ቀን 2016 ዓ.ም በወረዳው እንደተከሰተ ኃላፊው አስታውሶ ሞት የተመዘገበው ግን ባለፈው ሳምንት ውስጥ ነው ብለዋል።
ከተያዙት ልጆች የእድሜ ክልላቸውን ስናይ ማለት ነው ከ5 ዓመት እስከ 10 ዓመት ቀጥሎ ያረተባውን ከዚህ ቀጥሎ ከፍ የሚለው ቁጥር ከ5 ዓመት እስከ 10 ዓመት ያሉ ልጆች ናቸው። እንግዲህ ከ1 ዓመት በታችን የተወሰነው ቁጥር ያላቸው ልጆች አሉ። ለአሁን ከነኚህ ልጆች መካከል 61% ክትባትን የወሰዱ ናቸው።
የሟቾች ቁጥር በፍጥነት እየጨመረ ያለው የምግብ እጥረትን ጨምሮም ተያያዥና ውስብስብ የጤና ሁኔታዎች በመኖራቸው ነው ብሏል። አቶ ታከለም
ከሞቶቹ አንጻር በምናይበት ጊዜ ኮምፕሊኬሽኖች አሉ። አንዳንድ አሁን ከምግብ እጥረት ጋር ተያይዞ ኮምፕሊኬት የሚያደርጉ ነገሮች ስላሉ እነኛም ነገሮች ፋክተር ናቸው እና እነኛንም እያየን ያለ ነው።
የሆስፒታሉ የላቦራቶሪ ክፍል ኃላፊ ነጋ አዲስ ወረርሽኙ እያስከተለ ያለው ጉዳት አሳሳቢ እንደሆነ ያመልክተዋል።
ወረዳ ውስጥ ላይ የተወሰኑ ቀበሌዎች ላይ በጣም በብዛት ነው ሰዎች ሆስፒታል እየገቡ እየሞቱ ነው። ህጻናት በብዛት ግቢም ገብተው እንደገና ድንገተኛም ግል ቤትም እያመጡ ወረርሽኝ ምክንያቱም ሳይታወቅ በጣም ብዙ ነው እንትን ያደረገው ከተማ ውስጥ ላይ ና አሁን አልጋ ሁሉ የለም። ዞንና ክልል ተሯርቶ አንዳንድ ነገሮች ድጋፍ ፍራሽ ምናምን እያደረጉ በመሬት ኦክሲጅን ላይ እየታከሙ ነው ያሉት። ቁጥራቸው ከ65 እስከ 70 ናቸው አሁን ያሉት። ትላንት ወደ ዲሲ ተደርጓል። እንደገና ዛሬም ገብተዋል፣ ትላንትም ገብተዋል። ትንሽ አለ ያለው ይሸኛል። ሌላ በአንድ ጊዜ 7-8 እየገባ ነው።
የዞኑ ጤና መምሪያ ኃላፊ አቶ ታከለ ደግሞ ወረርሽኙ ከዚህ የከፋ ጉዳት እንዳያደርስ ለመግታት ጥረት የተደረገ እንደሆነ አስታውቀዋል።
በዋና አስተዳዳሪ የሚመራ ታስክ ፎርስ አለ። ያ ታስክ ፎርስ ሚዲቴድ ተሰብስቦ የሰው ኃይልን ማሰማራት ነው። መከላከል ስራ ላይ ያልተከተቡ ህጻናት ካሉ መከተብ ነው። ሁለተኛ ደግሞ ኬዝ ያለበት አካባቢ ላይ የተከተቡም ቢሆኑ የመከላከል አቅማቸው እንደገና ከፍ እንዲል እነሱንም ለይቶ መከተብ፣ ሌሎቹ ደግሞ የታመሙ ካሉ ለይቶ ወደ ሕክምና ማዕከል ማምጣት ነው እየተሰራ ያለው። ከዛ ጎን ለጎን የቫይታሚን ጠብታ የመስጠትና ሕክምናውን በዛ ማስቀጠልን ሁለተኛው መንገድ ነው። እሱም እየተሰራ ነው ያለው። ያው ሌላኛው ህዝብን ማስተማር ነው።
ከ200 በላይ ህሙማን ህጻናት በህክምና እገዛም አገግሞ ወደ ቤታቸው እንደተመለሱ አክለው የገለጹት ኃላፊው የወረርሽኙን ተዛማችነት የመግታት ጥረት የክልል የፌዴራልና የአጋር ድርጅቶችን እገዛ ያሻል ሲሉ የድጋፍ ጥሪ አቅርበዋል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም።
በሳውዲ አረቢያ እስር ቤቶች ውስጥ በከፋ ሁኔታ ተይዘው እንደሚገኙ ለአሜሪካ ድምጽ በስልክ የገለጹ ኢትዮጵያውያን የኢትዮጵያ መንግስት ወደ ሀገራቸው እንዲመለሳቸው ጠይቀዋል። የሳውዲ አረቢያ መንግስት ወደ ሀገራቸው እንዲመለሱ ፍላጎት እንዳለው የጠቀሱት ስደተኞቹ በአንጻሩ የኢትዮጵያ መንግስት ለመቀበል ፈቃደኛ እንዳልሆነ በሳውዲ አረቢያ ባለስልጣናት እንደተገለጸላቸውም ተናግረዋል። የአሜሪካ ድምጽ ስለተባለው የታሳሪዎች ብዛት ከነጻ አካል ማረጋገጥ አልቻለም። በጉዳዩ ላይ ከኢትዮጵያ መንግስት በኩል ማብራሪያ ለማግኘት ያደረግነው ጥረትም አልተሳካም። ይሁንና ከወራት በፊት በተመሳሳይ ጉዳይ ከአሜሪካ ድምጽ የተጠየቀው የኢትዮጵያ ውጭ ጉዳይ ሚኒስቴር ከእስር የተፈቱ ስደተኞችን ለመመለስ እየሰራ እንደሚገኝ ምላሽ ሰጥቶ ነበር። ዘገባውን ያጠናቀረው የትግረኛው ክፍል ባልደረባችን ገብረ ገብረ ሚካኤል ነው። ሀብታሙ ስዩም እንደሚከተለው ያቀርበዋል።
የኢትዮጵያ መንግስት ወደ አገራቸው እንዲመልሳቸው በስልክ ለአሜሪካ ድምፅ የጠየቁት ሽመየስ ተብሎ በሚጠራው የጅዳ ከተማ እስር ቤት ውስጥ ታጉረን እየተሰቃየንን ያሉ ኢትዮጵያን ፍልሰተኞች ናቸው። ከአማራ ክልል ደቡብ ወሎ ዞን ሐይቅ ከተማ ተነስቶ አደገኛ መንገዶቹን ተጉዞና ድንበር አቋርጦ ወደ ሳውዲ አረቢያ እንደገባ ያስታውሰው ኢትዮጵያዊ አገባቡ ህገ ወጥ ነው ተብሎ ከ2015 ዓ.ም ጀምሮ በእስር ቤቱ ተይዞ እንደሚገኝ በስልክ ለአሜሪካ ድምፅ ተናግረዋል። የታሰረበትን ቦታም የቁም ገሃነም ሲል አስከፊነቱን ይገልጻል።
ችግር ላይ ያለ ነው። አሁን ምንበላው የለ፣ ምንጠጣው የለ፣ ሕክምና አይደረግልንም፣ ጭራሽ አይደረግልንም። ምንተኛውን ምንለብሰውን ላስቲክ ነው፣ የጥቁር ላስቲክ ነው። በጣም ችግር ላይ ያለ ነው። ሁላችን ኢትዮጵያውያን አፋር አሉ፣ ኦሮሞ፣ አማራ፣ ጉራጌ፣ ያው ስልጤም አሉ።
በተመሳሳይ ከትግራይ ክልል ተነስቶ ወደ ሳውዲ አረቢያ እንደገባ የገለጸው ተስፋይ ተክላይም በህገ ወጥ መንገድ ገብታል ተብሎ ባለፈው ዓመት ሚያዝያ ወር ውስጥ ተይዞ በሺዎች ከሚቆጠሩ ኢትዮጵያውያን እስረኞች ጋር እየተሰቃየ እንደሚገኝ ይናገራል። ተስፋይ ታስሮበት ስለሚገኘው የሽመይዜ እስር ቤት ጉዳይ ሲያስረዳ፣
ከጅዳ ከተማ ወጣ ብሎ በሚገኘው ሽመይሲ ተብሎ በሚጠራው እስር ቤት በአረብኛ አምበር እያሉ በሚጠሯቸው ብሎኮች በአጠቃላይ 80 የሚደርሱ አምበሮች አሉ። አንዱ አምበር 60 አልጋዎች ሲኖሩት 60 ሰዎችን እንዲይዝ ሆኖ የተሰራ ነው። በውስጡ ግን ከ230 እስከ 250 ሰዎች ታጉረን እንገኛለን።
በጉንፋንና በቲቪ ተላላፊ በሽታዎች እየተሰቃዩ ያሉ ታሳሪዎች እንዳሉ የጠቆመው ተስፋይ እርሱ ከሚኖርበት አምበር በዚህ ወር ብቻ የሁለት ሰዎች ሕይወት እንዳለፈ ገልጿል። ከኦሮሚያ ክልል እንደመጣ የገለጸልን ከታሰረ አንድ ዓመት እንደሞላ የሚናገረው ሐምዛ ዑመር በበኩሉ
የኢትዮጵያ መንግስት ያለንበትን አሰቃቂ ሁኔታ ከግምት አስገብቶ ከዚህ አገር ያውጣን። ችግር ውስጥ ነው ያለ ነው። ሰው መሰቃየትም መሞትም በአገር ውስጥ ይሻለዋል። እኛ እየሰራነው ወንጀል የለም። ጥፋታችን ሳዑዲ መግባታችን ብቻ ነው። ሰው አልገደልንም ወይም የሌብነት ወንጀል አልፈጸምንም።
ባሉበት ችግራቸው በመባባሱ ተቃውሟቸውን ለማሰማት ባለፈው ነሐሴ ወር የረሃብ አድማ ማድረጋቸውን የወሱት ታሳሪዎቹ በጊዜው የሳውዲ አረቢያ ባለሥልጣናት እኛ ለመንግሥታችሁ ልናስረክብ ብንፈልግም ሊወስዳችሁ ፈቃደኛ አይደለም እንዳሏቸው ይናገራሉ። እንዲያውም እነዚህ ባለሥልጣናት መንግሥታችሁ ታሳሪዎቹን ልንወስድላችሁ ከፈለጋችሁ በዶላር ክፈሉም ብሎ ጠይቆናል ሲሉም እንደነገሯቸው ታሳሪዎቹ አክለዋል። ከወራት በፊት በሳውዲ አረቢያ የኢትዮጵያ ኤምባሲ ኃላፊዎች ታሳሪዎቹን ሊመዘግቡ ወዳሉበት እስር ቤት እንደመጡ ያወሱት ስደተኞቹ ብዛታችን ምን ያክል እንደሆነ ጠየቀናቸው። 100,000 ታሳሪዎች እንዳለን ነግረውናል ይላሉ አስተያየታቸውን የሰጡን ሁሉም ታሳሪዎች። በከፍተኛ ችግር ውስጥ ስላለን የኢትዮጵያ መንግስት ወደ ሀገራችን ይመልሰን፣ ድምጻችንን አሰሙልን ሲሉም አበክረው ይማጽናሉ።
በቃ በጣም ሞት ላይ ነው ያለ ነው። በቃ ሰው ሞት ላይ ደርሰናል። ሁሉም ሰው በቃ እየሞተ ነው። በሽታ ላይ ነው ያለው። በምግብ ዘስተክል ምግብ የለንም። ያው ልልጌም እንደ ሁሉም ነገር በቃ ሽንት ቤት ውስጥ ነው የምንተኛለ ነው። ምን ይመደት በሰው ብዛት በሽንት ቤት ውስጥ ነው የምንተኛለ ነው። አሁን በናች ሩዱን ለምን ነው በቃ የኢትዮጵያ ህዝብ ሁሉም የመንግስት የኢትዮጵያ መንግስት ይረዳን ለምን ነው?
የአሜሪካ ድምፅ ስለተባለው የታሳሪዎች ብዛት ከነጻ አካል ማረጋገጥ አልቻለም። በጉዳዩ ላይ ሳውዲ አረቢያ ከሚገኘው የኢትዮጵያ ኤምባሲና ከኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ ጽህፈት ቤት ካለፈው ሳምንት ጀምሮ አስተያየትና ምላሽ ለማግኘት በስልክና በኢሜይል ያደረግነው ጥረት አልተሳካም። እስረኞችን ለመመለስ በኢትዮጵያ ባለስልጣናት ተጠየቀ ስለተባለው ክፍያም የአሜሪካ ድምፅ ከነጻ አካላት ማረጋገጥ አልቻለም። እዚህ ዋሽንግተን ዲሲ ከሚገኘው የሳውዲ አረቢያ ኤምባሲ ኤምባሲ ማብራሪያ ለማግኘት ያደረግነውም ጥረት አልተሳካም። በሳውዲ አረቢያ ለረጅም ጊዜ በእስር ከቆዩ ኢትዮጵያን መካከል የቅጣት ጊዜያቸውን የጨረሱ ቢኖሩም ወደ አገራቸው ሊመለሱ ባለመቻላቸው አሁንም በእስር ቤት ውስጥ በስቃይ ላይ እንደሚገኙ ቀደም ሲል ለአሜሪካ ድምፅ ተናግረው ነበረ። ከወራት በፊት የአሜሪካ ድምፅ ስለ ጉዳዩ የጠየቀው የኢትዮጵያ ውጭ ጉዳይ ሚኒስቴርም ከእስር የተፈቱ ስደተኞችን ለመመለስ እየሰራ እንደሚገኝ ምላሽ ሰጥቶ ነበረ። በሌላ በኩል በስልክ ማብራሪያ የጠየቅናቸው የኢትዮጵያ ስደተኞችና ተመላሾች አገልግሎት ኮሚኒኬሽን ዲሬክተር አቶ በአካል ንጉሴ በሰጡት አጭር ምላሽ መስሪያ ቤታቸው በሀገር ውስጥና በውጭ ሀገራት በተባበሩት መንግስታት የስደተኞች ከፍተኛ ኮሚሽነር የተመዘገቡትን እንጂ የኢኮኖሚ ፍልሰተኞችን ጉዳይ አይመለከተውም ብለዋል። ዓለም አቀፉ የሰብአዊ መብቶች ተሟጋጅ ሁማን ራይትስ ዋች እንደ አውሮፓውያኑ አቆጣጠር ነሐሴ 2023 ላይ ባወጣው ዘገባ የመንን አቋርጠው ወደ ሳውዲ አረቢያ የተሻገሩ ኢትዮጵያውያን ፍልሰተኞች በድንበር ጠባቂዎች ከተያዙ በኋላ በየእስር ቤቱ ከሚደርስባቸው እንግልትና ስቃይ ባለፈ ግድያ እንደሚፈጸምባቸው ገልጿል። የመብት ተሟጋቹ ተቋም ሪፖርቱን ባወጣበት ወቅት 750,000 የሚደርሱ ኢትዮጵያውያን ሰራተኞች በሳውዲ አረቢያ ውስጥ ይኖሩ እንደነበረ አስታውቋል። በትግርኛ ክፍል ባልደረባ ገብረ ገብረ መድን ለተጠናቀረው ዘገባ ሀብታሙ ስዩም ዋሽንግተን ዲሲ።
የተከበራችሁ አድማጭ ተመልካቾቻችን፣ ዘገባውን ያጠናቀረው ገብረ ገብረ ሚካኤል ሳይሆን ገብረ ገብረ መድህን በሚለው ይታረም። የኬንያ መንግስት ይግባኝ ሊጠይቅ ነው። የኬንያ መንግስት የፖሊስ ኃይሉን ወደ ሄይቲ ለመላክ ይዞት የነበረውን እቅድ አንድ የሀገሪቱ ከፍተኛ ፍርድ ቤት ባለፈው ሳምንት ውድቅ ማድረጉን ተከትሎ ፕሬዚዳንት ዊሊያም ሩቶ ይግባኝ እንደሚጠይቁ አስታውቀዋል። ሄይቲን ያሽመደመዷትን ወረበላ ቡድኖች ለመፋለም ኬንያ ዓለም አቀፍ ኃይልን በመምራት እንደምትሳተፍ ሩቶ ባለፈው አውሮፓውያኑ ዓመት ቃል ገብተው ነበር። ተቺዎቻቸው ግን ፕሬዚዳንቱ ህጋዊ ስልጣን እንደሌላቸው በመናገር ላይ ይገኛሉ። የአሜሪካ ድምጽ የናይሮቢ ቢሮ ኃላፊ ማርያማ ዲያሎ የላከችውን ዘገባ እንግዲህ ወልዴ እንደሚከተለው አሰናድቶታል።
ያለፈው አርብ የፍርድ ቤት ውሳኔ ለብዙዎች የገረመ አልነበረም። ምክንያቱም ይላሉ ዶክተር ፍራንሲስ ሃዩንዲ ናይሮቢ በሚገኘው የዩናይትድ ስቴትስ ዓለም አቀፍ ዩኒቨርሲቲ የዓለም አቀፍ ህግ ረዳት ፕሮፌሰር፣ የመንግስት አካሄድ የህግ ሂደትን የተከተለ አልነበረም።
Under Article 240 of the Constitution that talks about the national security.
የህገ መንግስቱ አንቀጽ 240 ስለ ብሔራዊ የጸጥታ ምክር ቤቱ ሚናና ተግባር የሚለው አለ። የፖሊስ ኃይልን ወደ ውጭ አገራት ስለማሰማራት የሚለው የለም። የህጉ አውጪዎች ወደ ውጭ የሚሰማራው ኃይል ፖሊስ ሳይሆን መከላከያ ብቻ እንደሆነ ከግምት በማስገባታቸው ነው።
የፍርድ ቤት ውሳኔ በተጨማሪም ኬንያ ከሄይቲ ጋር የሁለትዮሽ ስምምነት ቢኖራት ኖሮ የፖሊስ ኃይሏን ማሰማራት ትችል ነበር ብሏል። የፍርድ ቤቱ ውሳኔ ዊሊያም ሩቶን አጣብቂኝ ውስጥ እንደከተታቸው ሃዩንዲ ይናገራሉ። ምክንያቱም የፍርድ ቤቱ ውሳኔ የመጣው የተመድ የጸጥታው ምክር ቤት ኬንያ በሄይቲ ሊሰማራ የታሰበውን ዓለም አቀፍ ኃይል እንድትመራ ውሳኔ ማሳለፉን ተከትሎ ነው።
It's a bit of catch 22 situation, you know, being between a rock and a hard place.
በተለይ ኬንያ መውጫ የሌለው ሁኔታ ውስጥ ነው ያለችው። በአንድ አለትና በሌላ ጠንካራ ግድግዳ መካከል እንደመሆን ማለት ነው። በሕግ የበላይነት ለሚያምኑት በርግጥ ድል ነው።
የኬንያ መንግስት የፍርድ ቤቱን ውሳኔ ተከትሎ ባወጣው መግለጫ አገሪቱ ያለባትን ዓለም አቀፍ ግዴታዎች እንደሚወጣ ቁርጠኛ መሆኑን አስታውቋል። የፍርድ ቤቱን ውሳኔም ይግባኝ እንደሚል ገልጿል። የኬንያው መንግስት መግለጫ በአንዳንድ የሄይቲ ዜጎች ዘንድ በመልካም ታይቷል። አንድ ማንነቱን ያልገለጸ የሄይቲ ነዋሪ ይህን ብለዋል።
አገራቸው ነው፣ የራሳቸውን ውሳኔ ይወስናሉ። ግን እንደ አንድ የሄይቲ አጋር የሆነች አገር እየጠበቅናቸው ነው። ፕሬዚደንቱ እንዳሉት ያለቀ ጉዳይ አይደለም።
የኬንያ መንግስት ይግባኝ ማለት መብት ቢኖረውም በምን ህጋዊ ጭብጥ መሰረት ይግባኙን ሊያቀርብ እንደሚችል ሃዩንዲ ጥያቄ አላቸው።
It would be interesting to hear their grounds of appeal, but that is a right they have. For me,
መብታቸው ነው፣ ግን የይግባኝ ጭብጣቸው በምን ላይ እንደተመሰረተ እናያለን። እንደኔ ከሆነ ስራ አስፈጻሚው የተፈጠረውን ክፍተት ቢደፍነው ባይ ነኝ። ምክንያቱም ህጋዊ ማዕቀፍ ቀድሞውኑ ከሌለ ይግባኝ ማለቱ ብቻ ህጋዊ ማዕቀፍን አይፈጥርም።
በኬንያ መሪነት ዓለም አቀፍ ኃይል እንዲሰማራ የተያዘው እቅድ እክል እንደገጠመውና በሄይቲ ያለው ሁኔታም እንደተባባሰ የመብት ተሟጋች ድርጅት የሆነው የሂውማን ራይትስ ዎች ኃላፊ የሆኑት ቲራና ሐሳን ባለፈው ሳምንት በተካሄደ የተመድ ስብሰባ ላይ ተናግረዋል።
ኪሊንግስ kidnappings, sexual violence and other abuses continue at
ግድያ ጠለፋ ጾታዊ ጥቃትና ሌሎችም ሰቆቃዎች ተባብሰው ቀጥለዋል የወንጀል ቡድኖች እንቅስቃሴም ሆነ ውጊያው ተስፋፍቷል
በኬንያ ጉዳዩን ወደ ፍርድ ቤት የወሰዱት 3 ግለሰቦች ናቸው ከነርሱም ውስጥ ፖለቲከኛውና የሕገ መንግስት ባለሙያው ኢኩሩ አኮት ይገኙበታል ኢኩሩ በወቅቱ ለቪኦኤ እንዳሉት የኬንያ መንግስት የፖሊስ ኃይልን ለማሰማራት ያያዘው ቅድ ሕገ መንግስታዊ አይደለም ኢኩሩ በተጨማሪም በማህበራዊ ሚዲያ ባስተላለፉት መልእክት ፕሬዝዳንት ዊሊያም ሩቶ የፍርድ ቤቱን ውሳኔ እንዲቀበሉ ጥሪ አድርገዋል። በተጨማሪም የኬንያ መንግስት የፕሬዝዳንቱን የትውልድ መንደር ጨምሮ በኬንያ ሁከት ያበጣቸውን አካባቢዎች ጸጥታ በማስከበር ላይ እንዲያተኩር ጠይቀዋል።
የተከበራችሁ አድማጭ ተመልካቾቻችን ዘገባዎቻችን ይቀጥላሉ። የመጀመሪያው ምዕራፍ አጠናቀን ወደ ሁለተኛው ምዕራፍ እንሻገራለን። የሁለተኛው ምዕራፍ የመጀመሪያው ዘገባችን ንግድና ምጣኔ ሀብት ላይ ያተኩራል። የውጭ ባንኮች ተስፋ ወይስ ስጋት ናቸው? የኢትዮጵያ ካፒታል ገበያ ባለስልጣን የውጭ ኢንቨስትመንት ባንኮችን ለማስገባት ፈቃድ መስጠት እንደሚጀምር አስታውቋል። በአዲስ አበባ ዩኒቨርሲቲ የንግድ ስራ ትምህርት ቤት መምህር የሆኑት ዶክተር ዳኪቶ አለሙ ፈቃድ ያገኛሉ የተባሉ የውጭ ኢንቨስትመንት ባንኮች ከተለመዱት የንግድ ባንኮች የተለዩ ስለመሆናቸው ተናግረዋል። መንግስት አስፈላጊውን የቁጥጥር ስራ ለማከናወን የሚያስችለው ዝግጅት ሊኖርም እንደሚገባ አመልክተዋል። የፋይናንስና የምጣኔ ሀብት ጉዳይ አማካሪው አቶ ይርጋ ተስፋዬ ደግሞ በፋይናንስ ዘርፍ የተደረገው የፖሊሲ ማሻሻያ እንደ ውጭ ምንዛሬ እጥረት ያሉ ወቅታዊ ኢኮኖሚያዊ ችግሮችን የመፍታት የአጭር ጊዜ ግብን ታሳቢ ካደረገ ሀገራዊ ጉዳትን እንደሚያስከትል ስጋታቸውን ገልጿል። ኢትዮጵያ ብሔራዊ ባንክ በንግድ ባንክ ዘርፍ ለሚሰማሩ የውጭ ባለሀብቶች ፈቃድ ለመስጠት የሚያስችል ዝግጅት እያደረገ እንደሆነ ለመንግስት መገናኛ ብዙሃኖች ማስታወቁ ይታወሳል። አስማማው ነው ዘገባለው።
ኢትዮጵያ የውጭ ባንኮች በአገሪቱ ንግዳዊና ኢኮኖሚያዊ እንቅስቃሴ ውስጥ መሳተፍ እንዲችሉ ፈቃድ መስጠት ልትጀምር እንደሆነ የካፒታል ገበያ ባለስልጣን አስታውቋል። ሮይተርስ ሂደቱን እንዲቆጣጠር ኃላፊነት የተሰጠውን የባለስልጣኑን ኃላፊዎች ዋቢ አድርጎ ባወጣው ዘገባ የፈቃድ አሰጣጡ የሚጀመረው ለኢንቨስትመንት ባንኮች ብቻ እንደሆነ ገልጿል። በአዲስ አበባ ዩኒቨርሲቲ የንግድ ስራ ትምህርት ቤት መምህር የሆኑት ዶክተር ዳኪቶ አለሙ እንደሚሉት ፈቃድ ያገኛሉ የተባሉት የኢንቨስትመንት ባንኮች ከተለመዱት ንግዳዊ ባንኮች የተለዩ ናቸው።
ልክ እንደ ንግድ ባንክ የሚቆጥቡበት የሚበደሩበት አይነት ድርጅት አይደለም። ባንክ ሳይሆን የሱ ዋና ስራ ምንድነው? ይሄ አይነት ድርጅት ካፒታል ማርኬት ላይ አክሲዮኖች ወይንም ሰነዶችን የሚያሻሻት እና የማሳለጥ ስራ ነው የሚሰራው ማለት ነው። ይሄ በቃ ልክ እንደ ሌላ ድርጅት ወሰደው ማለት ነው። አንድ ድርጅት ለመጀመሪያ ጊዜ ወደ ካፒታል ማርኬት ሊስትድ ሲሆን ያንን ፕሮሰስ ኮንሰልት የሚያደርግ ድርጅት ማለት ነው። ዋናው ስራውም ካፒታል ማርኬት ጋር የተገናኘ ስለሆነ ይሄ የሚመሰረተውም ድርጅት ወይንም ከውጪም የሚመጣው ሀገር ውስጥም ሊመሰረቱ ይችላሉ። አሁን ምን ተጠብቆ ምንድነው? ኢትዮጵያ ውስጥም ያሉት ይሄን አይነት ድርጅት ማቋቋም ይችላሉ። ድርጅት ነው፣ ሼር ካምፓኒ ነው የሚሆነው። በአክሲዮን የሚተዳደር ድርጅት ነው የሚሆነው። ስለዚህ ማንም ሰው ኢትዮጵያ ውስጥ ያለ የተቀመጠ ካፒታል አለ፣ ባንኮችም ሊያቋቁሙ ይችላሉ። ባይዚ ባንክ ለራሱ ይሄ ኩባንያ ድርጅት ማቋቋም ይችላል፣ ግለሰቦችም ማቋቋም ይችላሉ በአክሲዮን ማለት ነው። ኢንቨስትመንት ባንክ ኢትዮጵያ ውስጥ ፕራክቲሱ የለም። ለምንድን ነው የሌለው? ካፒታል ማርኬት ስለሌለ። ሶ የኢንቨስትመንት ባንክ አሁን የሚቋቋመውም ከውጭም ሊመጡ ይችላሉ። የሚመጡትም አሁንም ኢትዮጵያ ውስጥ የሚቋቋሙት ለምንድን ነው ካል ኢትዮጵያ ውስጥ ገና ለመጀመሪያ ጊዜ አሁን ካፒታል ማርኬት በቅርብ ጊዜ እያቋቋም ስለሆነ የሚመጣ ነው።
የካፒታል ገበያ ወይም የሰነድ መዋለ ንዋይ ገበያ ማቋቋሚያ አዋጅን የሕዝብ ተወካዮች ምክር ቤት ሰኔ 3 ቀን 2013 ዓ.ም ባካሄደው ስብሰባ በሙሉ ድምፅ በማጽደቅ ወደ ሥራ እንዲገባ አድርጎታል። ይህን ተከትሎም የካፒታል ገበያ ባለሥልጣን ተቋቁሟል። ዶክተር ዳኪቶ የካፒታል ወይም የሰነድ መዋለ ንዋይ ገበያ ምንነትን ያብራራሉ።
ድርጅቶች ካፒታል የሚያንቀሳቅሱበት ወይ ደግሞ ሬይዝ የሚያገኙበት ገበያ ማለት ነው። ለመበደር ሊሆን ይችላል፣ ቦንድ ሰነድ አስይዞ ኦር ለባለቤቶች አክሲዮን በመሸጥ ባለቤቶች ብር የሚያገኙበት ገበያ ማለት ነው። ስለዚህ ካፒታል የሚንቀሳቀሱበት ገበያ ማለት ነው ካፒታል ማርኬት። አንድ በአክሲዮን የተቋቋመ ድርጅት ብር ቢፈልግ ድሮ ባንክ ቤት ሄዶ ነው የሚበደረው። አሁን ሰነዶችን አስይዞ መበደር ይችላል ማለት ነው። ሰነድ እየሸጠ ለአባይ ግድብ መንግስት ቦንድ ሽጦ ብር ሰብስቧል። እንደዛው ድርጅቶችም ሰነድ አስይዞ መበደር የሚችሉበት አይነት ገበያ የሚፈጥር አንድ። ሁለተኛ አክሲዮን መሸጥም ከፈለጉ አክሲዮንን በመሸጥ ራሳቸውን ብር ማቋቋጣን ማከታከት የሚችሉበት ገበያ ማለት ነው።
የፋይናንስና ኢኮኖሚ አማካሪው አቶ ይርጋ ተስፋዬ በኢትዮጵያ የካፒታል ገበያ ምስረታንም ሆነ የውጭ ባንኮችን ተሳትፎ የተመለከቱ ውሳኔዎች የዘገዩ ናቸው ይላሉ። ይህም ሆኖ አሁን ለኢኮኖሚው ከፍተኛ ፋይዳን የሚያስገኙ እንደሆነ ይጠቁማሉ።
የካፒታል ገበያ ሲኖር አንድ ካምፓኒ ላይ ገንዘብ ኢንቨስት ለማድረግ የምትተማመንበት የመንግስት ተቋም ወይንም ሶስተኛ ወገን ተቋም አለ ማለት ነው። አሁን ኢትዮጵያ ውስጥ ትልቁ ችግር ገንዘብ ኖሮ ምን አይነት ካምፓኒ ላይ ኢንቨስት ላድርግ ብለህ መረጃ ማግኘት ነው። የካፒታል ገበያው ደግሞ ያንን መረጃ ነው የሚሰጠው። የትኛው ኩባንያ ከየትኛው ኩባንያ የተሻለ ማኔጅመንት ቲም አለው፣ ፕሮፌሽናሊ ማኔጅ እየተደረገ ነው፣ አትራፊ ነው ምናምን የሚለውን ነገር ለካፒታል ገበያ ድርጅቶቹ ሰነዶቻቸውን ይፋ ስለሚያደርጉ በዛ መሰረት ብዙ አናሊሲስ ተሰርቶ ካምፓኒዎቹ ሬት ሁሉ ሊደረጉ እኮ የትኛውን የተሻለ ካምፓኒ አይደለም ተብሎ በየአመቱ መረጃ ለህዝብ ስለሚወጣ ህዝቡም ያለውን ገንዘብ የት ጋር ለማን የትኛው ካምፓኒ ጋር ኢንቨስት ማድረግ አለብኝ ብሎ እንዲያስብ ያደርገዋል። እና ጥሩ ነው ብዬ አስባለሁ። ህዝቡ በየኪሱ በየባንኩ ያለው ገንዘብ ወደ ኢንቨስትመንት እንዲሄድ፣ ኩባንያዎች ውስጥ እንዲገባ፣ ኩባንያዎችም ሞሮለስ ያላቸውን የካፒታል እጥረት በዛ መልኩ በኢኩዊቲ መልኩ ኮንትሪቢዩት እንዲያደርጉ ያደርጋል። ሁለተኛ ለቀው መውጣት የሚፈልጉ ሰዎች አክሲዮን ያላቸው ሰዎች ካሽ ቢፈልጉ ምንም ሊያደርጉ አይችሉም፣ ወይም መደበኛ ባልሆኑ ገበያዎች በሰው በሰው ነው የሚሻሻጡት። እና ኢኮኖሚውን በትውውቅ በፐርሶናል ኔትወርክ በቤተሰብ ዝምድና አይነት ግንኙነቶች ላይ መሰረት ካደረጉ የቢዝነስ ተቋማት አውጥቶ በትክክል ኮርፖሬት ወደሆነ የነጻ ገበያ ስርዓት በሚፈልገው መልኩ ለመምራት የሚያስችል ትልቅ ተቋም ነው ብዬ ነው ማስበው።
ከካፒታል ገበያ በተጨማሪ የባንክ የፋይናንስ ዘርፍን ለውጭ ባለሀብቶች ክፍት የሚያደርገው የፖሊሲ ማሻሻያም ላይ ነሐሴ 28 ቀን 2014 ዓ.ም በተካሄደው የሚኒስትሮች ምክር ቤት 13ኛ መደበኛ ስብሰባ ውሳኔ መተላለፉ ይታወሳል። ዶክተር ዳኪቶ በኢትዮጵያ የፋይናንስ ዘርፍ የውጭ ባለሀብቶች ተሳትፎ እንደ አውሮፓውያን አቆጣጠር ከ1974 በፊት የነበረ እንደሆነ ያወሳሉ። ይሁንና ላለፈው ግማሽ ክፍለ ዘመን ተከልክሎ የቆየው የውጭ ባለሀብቶች ተሳትፎ መፈቀዱ የውጭ ቀጥታ ኢንቨስትመንትን ለመጨመርና ለዜጎች የሚኖረውን የፋይናንስ አቅርቦት በማሳደግ ረገድ አስተዋጽኦ እንደሚኖረው ይናገራሉ።
የእነሱ ኢትዮጵያ ውስጥ መምጣት ወይም ሀገር ውስጥ መምጣት ነባር ሀገር ውስጥ ያሉትንም ድርጅቶች ወይም ባንኮች የእውቀትና የቴክኖሎጂ ሽግግር የማምጣት እድሉ ትልቅ ነው ተብሎ ይታሰባል። እንግዲህ እንደምታወቀው ኢትዮጵያ ውስጥ ቅርብ ጊዜ ድረስ እነዚህ የማይክሮ ፋይናንስ ወደ ባንክ ከማደጋቸው በፊት ኢትዮጵያ ውስጥ ያሉት ባንኮች የሚያበድሩት ለ380 ሺህ ወይም ከ400 ሺህ በታች በፐርሰንቴጅ ስንገልጸው ከ1% በታች ለሆነ ማህበረሰብ ነው እያበደሩ ያሉት ማለት ነው። ይህም ያሳየው ደግሞ በእንደዚህ አይነት የብር ወይም የፋይናንሻል እንቅስቃሴ ሀገሪቱ ልታድግ አትችልም ማለት ነው። ስለዚህ የውጭ ባንኮች ወደ ሀገር መምጣት የሚያመጡት ካፒታል ለራሱ ትልቅ ነው የሚሆነው፣ የማበደር አቅማቸውም ከፍ ያለ ነው ብለን ነው የምናስበው። ስለዚህ በእንደዚህ ሁኔታ ሀገሪቱ ላይ የሚያመጡት በጎ ተጽዕኖ የጎላ ነው ብዬ ነው የማስበው። ይሄ ማለት ግን ተግዳሮቶች የሉትም ማለት አይደለም።
በጠቀሜታዎቹ የሚስማሙት አቶ ይርጋ በበኩላቸው የፖሊሲ ማሻሻያው እንደ ውጭ ምንዛሬ እጥረት ያሉ ወቅታዊ ኢኮኖሚያዊ ችግሮችን በመፍታት ላይ ብቻ የታጠረ ከሆነ ከሚያስገኘው ሀገራዊ ጥቅም ይልቅ ጉዳቱ ሊያመዝን ይችላል ይላሉ።
መከፈቱ ጥሩ ነው፣ ግን ከመከፈቱ ጀርባ ያለውን ፋክተር ማወቅ ያስፈልጋል ነው። እንደምናውቀው አሁን ኢትዮጵያ ውስጥ በጣም ትልቅ የሆነ የውጭ ምንዛሬ እጥረት አለ። ይህንን ሁሉ ነገር እያደረገ ያለው የውጭ ምንዛሬ እጥረቱን ለመፍታት በዛ በኩል ከሆነ፣ ምክንያቱም ፎሪን ዳይሬክት ኢንቨስትመንት ይመጣል ተብሎ ስለሚታሰብ እንደዛ ከሆነ ለእኔ ትንሽ አስቸጋሪ ነው ይመስለኝ። ግን ኢኮኖሚው ያን ዲዘርቭ ያደርጋል። ኢኮኖሚያችንን ለማሳደግ አንደኛው መንገድ የተዘጋጉ የኢኮኖሚ መንገዶችን መክፈት፣ ቅድም እንዳልነው የባንክ ኢንዱስትሪውን መክፈት፣ የካፒታል ገበያ ማቋቋም፣ ኢንቨስትመንት ባንኮች መጥተው ኢትዮጵያ ውስጥ ኢንቨስትመንትን እንዲያስፋፉ ማድረግ ምናምን ከሆነ ጥሩ ነው። ለአጭር ጊዜ የዶላር እጥረት እሱን ለማሟላት ከሆነ ግን ትንሽ ከባድ ነው እና ያን ለማድረግ የሚያስፈልጉ ቅድመ ሁኔታዎች በእኔ እይታ እንዲሁ ከርቀት እንደሚያንድ ባለሙያ እየተካሄዱ ነው ብዬ አስባለሁ። በቂ ነው በቂ አይደለም እንግዲህ ስንገባበት ነው የምናውቀው። ስንገባበት ሊመጡ የሚችሉ ተግዳሮቶችን ተቋቁመን ጥቅሞቹን እያሰፋን ወደዛ እያጋደለ ከሄደ በደንብ ተዘጋጅተን ነበር ማለት እንችላለን።
የውጭ ባለሀብቶች በፋይናንስ ዘርፍ የሚያደርጉት ተሳትፎ ወቅቱን ታሳቢ ባደረገ ቁጥጥር ሊመራ እንደሚገባ ያስገነዘቡት ዶክተር ዳኪቶ ለዚህ የሚበቃ ሀገራዊ ዝግጅት ስለመደረጉ ግን ስጋት እንዳላቸው ያመለክታሉ።
እነዚህ የውጭ ባንኮች በእውቀትም ደረጃ በማስተዳደርም ደረጃ ከፍ ያለ ስለሆኑ የሚቆጣጠሩ አካልም በእውቀት ደረጃ በነሱ ሌቭል በነሱ እኩል ላይሆን ስለማይችል የመቆጣጠር ጋር ከሬጉሌሽን ጋር ተያይዞ ከቁጥጥር ጋር ተያይዞ ክፍተቶች ሊፈጠሩ እንደሚችሉ ስጋቶች ይኖራሉ። አንደኛውና ዋነኛው ያ ነው። ከዚህ ጋር ተያይዞ እነዚህ የውጪ ባንኮች ስለሚሆኑ የውጪ ባንኮች መቻቸው ነው ሊሰሩ ይችላሉ። ማይት መቻቸው ከሆነ ገብቶም ወጥቶ ሊሄዱ ይችላሉ። እሱ ደግሞ የሚያመጣው ኢኮኖሚው ላይ የሚያመጣው ወይንም ኢኮኖሚክ ሾክ ምንድነው ወይንም ኢኮኖሚው ላይ የሚፈጥረው ጥሩ ያልሆነ ነገሮች ሊኖሩ እንደሚችሉ ይገመታል ማለት ነው። እኔ አሁን እንደ ፋይናንስ ባለሙያ ወይንም አስተማሪ ካፒታል ማርኬቱንም ይሄንን ባንኮቹንም ጨምሮ በቴክኒካል የሚባለው ፋይናንሻል ሰርቪስ ሴክተሩን ክፍት መሆን ሊበራላይዝ መደረጉ ብዙ የሚያከራክር ያለ አይመስለኝም። ዝግጅቱ አለ ወይ ካልክ የኔም እንደ ግለሰብ ስጋት ይኖረኛል።
የብሔራዊ ባንክ ገዢ አቶ ማሞ ምረቱ ካንዶ በፊት በመንግስት ብዙሃን መገናኛ ላይ ቀርበው የውጭ ባለሀብቶች በባንክ ዘርፍ ለሚያደርጉት ተሳትፎ የሚያስፈልጉ መመሪያዎችና ሕጎች ዝግጅት እየተጠናቀቀ እንደነበረ መግለጻቸው ይታወሳል። የውጭ ባንኮች መግባትም የውጭ ምንዛሬ አቅርቦትን በማሳደግና አዲስ ቴክኖሎጂ በማሸጋገር የኢትዮጵያን የባንክ ዘርፍ እንደሚያዘምነው የመንግስትንም እምነት ገልጸዋል። ኢትዮጵያ ባለፉት 5 ዓመታት ኢኮኖሚያን ለውጭ መዋለ ንዋይ ክፍት ለማድረግ በመወሰኗ እንደ ሳፋሪኮም ያሉ የቴሌፎን ኩባንያዎችን በአገር ውስጥ ገበያ ለማሳተፍ አስችሏል። ዳሩ ግን ተገማች ያልሆነ የቁጥጥር ሁኔታ፣ የጸጥታ መደፍረስና የአጠቃላይ ኢኮኖሚ አለመረጋጋት ለኩባንያዎቹ ሥራ ማነቆ ስለመፍጠራቸው በተደጋጋሚ ሲገለጽ ቆይቷል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።
አስከትለን የምናልፈው ወደ ትምህርት ነክ ዘገባ ነው። የትምህርት ሚኒስቴር በ12ኛ ክፍል መልቀቂያ ብሔራዊ ፈተና ላይ የሚካተቱትን ትምህርት አይነቶች አስመልክቶ ያሳለፈው ውሳኔ በባለሙያዎች ትችት ተሰንዝሮበታል። ለአሜሪካ ድምጽ አስተያየታቸውን የሰጡ ባለሙያዎች ከውሳኔው አስቀድሞ ከባለድርሻዎች ጋር ውይይት መደረግ እንደነበረበት ጠቅሰው ጥናት እንደሚያስፈልግም አመላክተዋል። የትምህርት ሚኒስቴር በበኩሉ በብሔራዊ መልቀቂያ ፈተናው ይካተታሉ የተባሉ የትምህርት አይነቶች በአዲሱ ስርዓተ ትምህርት መሰረት እንደተመረጡ አስታውቋል። በስርዓተ ትምህርቱ ቀረጻም የባለሙያዎች ውይይት እንደተደረገ የተቋሙ የህዝብ ግንኙነትና የኮሚኒኬሽን ስራ አስፈጻሚ አመለወርቅ ሕዝቅኤል ለአሜሪካ ድምጽ ገልጸዋል። ገብረ ሚካኤል ገብረ መድህን ዝርዝር ዘገባ አለው።
የትምህርት ሚኒስቴር በዘንድሮ ዓመት በ12ኛ ክፍል መልቀቂያ ብሔራዊ ፈተና ላይ የሚካተቱ የትምህርት አይነቶችን ይፋ አድርጓል። የሚኒስቴሩ የህዝብ ግንኙነትና የኮሚኒኬሽን ስራ አስፈጻሚ አመለወርቅ ሕዝቅኤል ለአሜሪካ ድምፅ በሰጡት ቃለ መጠይቅ ለማህበራዊ ሳይንስ ተማሪዎች የሚሰጠው ፈተና እንግሊዘኛ፣ ሂሳብ፣ ታሪክ፣ ጂኦግራፊ፣ ኢኮኖሚክስ እና ስኮላስቲክ አፕቲቲዩድ የሚባሉ የትምህርት አይነቶችን እንደሚያካትት ዘርዝረዋል። የተፈጥሮ ሳይንስ ተማሪዎች ደግሞ እንግሊዝኛ፣ ሂሳብ፣ ፊዚክስ፣ ኬሚስትሪ፣ ባዮሎጂ እና ስኮላስቲክ አፕቲቲዩድ ይፈተናሉ ብለዋል። ከዚህ ቀደም ሲሰጥ የነበረው የሥነ ምግባርና የሥነ ዜጋ ትምህርት ግን ከመልቀቂያ ፈተናው ውጪ እንደተደረገ አስታውቀዋል። በጅማ ዩኒቨርሲቲ የሚዲያና ኮሚኒኬሽንስ መምህር ዶክተር ጌታቸው ጥላሁን በሚኒስቴሩ ውሳኔ ከማይስማሙት ባለሙያዎች አንዱ ናቸው።
መጀመሪያ ትምህርቱ ራሱ የሚያስፈልጋቸው ይመስለኛል ወጣቶቹ ለልጆቹ በብዙ መልኩ ከሞራልም ከስነ ምግባርም አንጻር ይሁን ከሲቪክ ራይትስ እና ሬስፖንሲቢሊቲስ እነሱን መብታቸውንም ኃላፊነታቸውንም እንደሚገባ ማወቅ መለማመድ እንዲችሉ የሚያስፈልግ ትምህርት ይመስለኛል። ነውም ባለፉት ብዙ ዓመታት እየተሰራ ነው። አልፈውም እኮ ደግሞ ዩኒቨርሲቲ ሲመጡ እንደገና አለ ይሄ ኮርስ፣ እኛም ጋር ዲፓርትመንቱ አለ፣ ስራው አለ። ስለዚህ አግባብ አድርጌ አልወስደውም።
በአዲስ አበባ ዩኒቨርሲቲ የስርዓተ ትምህርት መምህርና ባለሙያ ዶክተር ዳዊት መኮንን ደግሞ የሁለተኛ ደረጃ ተማሪዎች በምን አይነት ትምህርቶች መመዘን አለባቸው የሚለውን ለመወሰን ከግምት መግባት ያለባቸው ነጥቦች እንዳሉ ያመለክታሉ። ባለሙያው በሂደቱ ታሳቢ መደረግ ይገባቸዋል ካሏቸው ነጥቦችም የተወሰኑትን ዘርዝረዋል።
የመጀመሪያው መሰረታዊ ጉዳይ የሁለተኛ ደረጃ ትምህርት ዓላማዎች ምንድን ናቸው የሚለውን ከትምህርት ፖሊሲውም አንጻር ይሁን ካልተጻፉ ጉዳዮች በመነሳት እዛ ላይ ስምምነት መድረስ ያስፈልጋል። የዚህ ስርዓተ ትምህርትስ ምን ምን መሰረታዊ ክለቶችና ብቃቶችን ሊያሳድግ ተፈልጓል የሚለው ሁለተኛው መሰረታዊ ጥያቄ ነው። ሶስተኛው የምንመዝናቸውን የትምህርት አይነቶች ለመወሰን በሀገራችን ያሉ የከፍተኛ ትምህርት ተቋማት ምን አይነት የሰው ኃይል ሊያሰለጥኑ ይፈልጋሉ የሚለውንም መተንተን ያስፈልጋል። ትምህርት ምን አይነት ዜጋ ማዘጋጀት አለበት፣ ተማሪዎቻችን ምን አይነት ክህሎት ያስፈልጋቸዋል የሚለው ላይ ከቴክኖሎጂ እድገት ከሳይንስ እድገት ጋር በተያያዘ ተፈላጊ ናቸው የሚባሉ ክህሎቶች አሉ። እነዚህን ክህሎቶች በተለያዩ ትምህርቶች ማሳደግ ይቻላል እና እነዚህ ጉዳዮች ምንድን ናቸው ተብሎ ትንተና ከተደረገ በኋላ ይህን ማዕቀፍ መሰረት ባደረገ ተማሪዎቻችን የሚፈትኗቸውን የትምህርት አይነቶች መወሰን ይችላለን።
ዶክተር ጌታቸውም ውሳኔው ጥናትን መሰረት ማድረግ እንደነበረበት አስገንዝበው እቅዱም ቀድሞ ሊነገር ይገባ ነበር ይላሉ።
ትምህርት መቼም የአመት አይደለም የሳምንት ወር አይደለም እቅድ ነው መሆን ያለበት። የዘመናት እንደውም የአስርት አመታት ከዛ በላይ ፕላን የሚጠይቅ ይመስለኛል። ልጆች እኮ ሲያጠኑ ሲማሩ ሲዘጋጁ ቆይተዋል። ይህንን የሲቪክ ትምህርት ደግሞ ሲያጠኑ ሲዘጋጁ ቆይተዋል እና ዝም ብሎ ድንገት እንደው የለም ይሄ ወይም ያኛው አለ ማለት እኔ አግባብ ነው ብዬ አልወስደውም። ልጆቹ የትኛውን ትምህርት መቼ እንዴት ይወስዳሉ የሚለው ነገር በጣም እንደው በድንገት መሆን የሚገባው አይመስለኝም። አይሆንም። ፍረስትሬት ያደርጋሉ ልጆች። ጊዜያቸውን አጥፍተዋል፣ ጉልበታቸውን አጥፍተዋል። እውነት ለመናገር በጣም ስትረስ ያለበት እድሜና የትምህርት ደረጃ ላይ ነው ያሉት። አምና ካቻምና ያለፍነውን ነገር ያውቃሉ በቅርብ 2-3% ብቻ የሚያልፍበት ሂደትን ያውቃሉ በቅርብ ርቀት እና ይህንን ሁሉ ጫና አልፈው በሚገባ ተዘጋጅተው ፈተና ላይ መቀመጥና ውጤታማ እንዲሆኑ ካስፈልገ ምን እንደሚወስዱና ምን እንደማይወስዱ ቀድሞ ነው ማወቅ ያለባቸው።
የሚኒስቴሩ ቃል አቀባይ አመለ ወርቅ ህዝቅኤል በበኩላቸው ውሳኔው በአዲሱ ፖሊሲ መሰረት የተዘጋጀውን ስርዓተ ትምህርት መነሻ ማድረጉን ገልጸዋል። በመልቀቂያ ፈተናው እንዲካተቱ የተመረጡት ትምህርቶችም ተማሪዎች እስከ 12ኛ ክፍል ድረስ የሚወስዷቸው እንደሆኑ ተናግረዋል።
ለምሳሌ የስነ ምግባርና የሲቪክ ትምህርት ከዚህ በፊት ይሰጥ ነበር፣ በዚህኛው አይሰጥም። በትምህርት አይነቶች ግን ከ10ኛ ክፍል ባለው የሚሰጥበት ሁኔታ አለ። እንደዚህ የሲቪክስ ትምህርት፣ ከዛ ውጪ ደግሞ አንዳንድ ትምህርቶች የማዘር ታንግ እንደ ስፖርት የመሳሰሉ ትምህርቶች እስከ 10ኛ ክፍል ድረስ ተካተው 11ኛ እና 12ኛ ላይ ደግሞ የቤዚክ አካዳሚክ ትምህርቶች እና የሙያ ትምህርቶች ስለሆኑ የሚማሩት። 12ኛ ክፍል ፈተና ደግሞ ከ9ኛ ክፍል ጀምሮ እስከ 12ኛ ጭምር የተማሩትን የሚያካትት በመሆኑ ምክንያት ያልተካተቱ አሉ። ከነዚህ መካከል ሲቪክስን አልተካተተም ማለት ነው።
የአዲስ አበባ ዩኒቨርሲቲው የስርዓተ ትምህርት መምህር ዶክተር ዳዊት በመልቀቂያ ፈተናው የትኛው ትምህርት ይካተት የትኛው ሲቅር የሚለውን ጉዳይ ለመወሰን ሰፋ ያለ ንግግር እንደሚያስፈልግ ያስገነዝባሉ።
ይሄ የአንድ ትምህርት መውጣትና መግባት አይደለም። በኢትዮጵያ የሁለተኛ ደረጃ መልቀቂያ ፈተና ውስጥ ሊገቡ የሚገባቸው በርካታ የትምህርት አይነቶች ይኖራሉ ብዬ አስባለሁ። መጥቀስም ይቻል ይሆናል። ኮምፒውተር አስፈላጊው ስልድ እየሆነ ባለም ላይ የመጣ ነው። ቋንቋ ላይ ብትሄድ እኛ ሀገር የእንግሊዝኛ ቋንቋን እንፈትናለን። ሀገራዊ ቋንቋዎችን በተለያዩ የፖለቲካ ጉዳዮች ምክንያት አግልን አንፈትንም። ብዙ ሀገር ብትሄድ ታሪክን ሁሉም ተማሪዎች የሚማሩ ትምህርት ነው። በቴክኖሎጂም ደረጃ ብትሄድ፣ በስነ ጥበብም ብትሄድ በተለያዩ ሀገሮች ተማሪዎችን ፍላጎት መሰረት አድርጎ ጥናት ከተደረገ በኋላ የተለያዩ ትምህርቶች ይቀርቡላቸው እና ማንኛው ተማሪ የትኛውን ትምህርት መፈተን ይፈልጋል፣ ወደፊትስ ምን ማጥናት ይፈልጋል የሚለውን መሰረት ባደረገ ማዕቀፍ የሚወሰኑ ይሆናል ማለት ነው። በዚህ ሂደት ላይ የትምህርት ባለሙያዎችን፣ ወላጆችን፣ ሌሎችም የሚመለከታቸው አካላት ተወያይተው የሚወስኑት ጉዳይ ነው ብዬ ነው የማስበው።
ለመምህሩ ማሳሰቢያ ምላሽ የሰጡት የትምህርት ሚኒስቴር ቃል አቀባይዋ አመለ ወርቅ ህዝቅኤል በ2015 ዓ.ም የተተገበረው አዲሱ የትምህርት ፖሊሲ ሲዘጋጅና ስርዓተ ትምህርቱም ሲቀረጽ በባለሙያዎች ውይይት ተደርጎበታል ነው የሚሉት።
ከመነሻው ካየነው ሮድማፑ ሲዘጋጅ ጀምሮ ከተለያየ ደረጃ የተለያዩ አካላትን ለማወያየት ተሞክሯል። ስርዓተ ትምህርቱ ላይ በተለያየ መንገድ ግንዛቤ ለማስረጽም ተሞክሯል። አሁንም እየተሰራ ነው ያለው። እነዛን ተከትለን አሁንም ቢሆን የወጡ ፈተናዎች እንደ ትምህርት ሚኒስቴር ይሄ ስርዓተ ትምህርቱ መነሻ አድርገን የተወሰነ መሆኑን ለመግለጽ እወዳለሁ።
የዘንድሮው የ12ኛ ክፍል መልቀቂያ ፈተና መቼ እንደሚሰጥ የተጠየቁት አመለ ወርቅ ህዝቅኤል ምላሽ ከመስጠት ተቆጥበዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
የተከበራችሁ አድማጭ ተመልካቾቻችን ለምሽቱ የያዝናቸውን ዘገባዎች ፈጽመናል። ከመሰናበታችን በፊት
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በቅርቡ ለሰባት ግለሰቦችና ለቀሳውስት የዓለም አቀፍ የሃይማኖት ነጻነት ሽልማት አበርክተዋል። ሽልማቱ የተበረከተላቸው በዓለም ዙሪያ ለሃይማኖት ነጻነት ከበሬታ በጀግንነት ለሰሩት ሥራ እውቅና ለመስጠት መሆኑን በመግለጽ የዛሬው ርዕሰ አንቀጽ ጽሑፉን ጀምሯል። የመጀመሪያው ተሸላሚ ፋሪድ አህመድ ኒውዚላንድ ክራይስት ቸርች ከተማ ውስጥ በሚገኘው መስጂድ ላይ እንደ አውሮፓውያን የዘመን አቆጣጠር በ2019 ዓ.ም በደረሰው ጥቃት ባለቤታቸው ተገድለውባቸዋል። ፋሪድ ይህ ከሆነ በኋላ በሀገር ውስጥ ብሎም በመላው ዓለም የተስፋና የይቅርታ መልእክት ማስተላለፋቸውን እንደቀጠሉ ናቸው። ሌላው ተሸላሚ ናይጄሪያዊው ኮላ ኦላፒኒ የዓለም አቀፍ ሰብአዊ መብቶች ጠበቃ ናቸው። ከሃይማኖት ነጻነት ጋር የተያያዙ ክሶች ለቀረቡባቸው በርካታ ሰዎች የጥብቅና አገልግሎት የሚሰጡ ሲሆኑ የናይጄሪያን የሃይማኖትን ክብር ማጉደፍን የሚመለከተውን ሕገ መንግስታዊነት በሚመለከት ጥያቄ አንስተው ይሟገታሉ። ስለሌላው ተሸላሚ ርዕሰ አንቀጹ ሲያወሳ ጀግናው ያዚዲያዊው ለሰብአዊ መብትና የሃይማኖት ነጻነት ከበሬታ ተሟጋቹ ሚርዛ ዳኒዬ ህይወታቸውን ለሽብርተኝነትና ላድሎ ሰለባዎች ለመሟገት የሰጡ እንደሆኑ ገልጾላቸዋል። ሴቶችንና ህፃናትን አይሲስ ከተቆጣጠራቸው አካባቢዎች እያወጡ በነጻ የመልሶ መቋቋሚያ ድጋፍ ማድረጋቸውንም ተናግሮላቸዋል። ሌላኛው ተሸላሚ ፒተር ጄከብም ፓኪስታን ውስጥ የተገለሉ ውህዳን ሃይማኖታዊ ማህበረሰቦች መብት እንዲከበር ከ35 ዓመታት በላይ የተሟገቱ ብርቱ የሃይማኖት ነጻነትና የሰብአዊ መብት ከበሬታ ተከራካሪ መሆናቸውን ርዕሰ አንቀጹ አውስቷል። ማርታ ፓትሪሺያ ሞሊና ሞንቴኔግሮ ደግሞ አለ ሲቀጥል እንደ አውሮፓውያን የዘመን አቆጣጠር በ2019 ጀምረው የኒካራጓ መንግስት በካቶሊክ ቤተ ክርስቲያንና በሃይማኖታዊ ማህበረሰቦቿ ላይ የሚያደርሰውን አፈና እየተከታተሉ መዝግበዋል። ሞሊና የኒካራጓ ፖሊሶች ለበርካታ ወራት ወከባ ሲያደርሱባቸው በ2021 ሸሽተው ሀገር ጥለው ተሰደዱ። ከዚያም በኋላ ሞሊና የኒካራጓ መንግስት በተለይ በካቶሊክ ቤተ ክርስቲያኒቱ ቀሳውስት ላይ የሚያደርሰውን ጭቆናና የፖሊሶቹን የወከባ አድራጎት እየተከታተሉ መዘገባቸውን ቀጥለዋል ሲል ተናግሮላቸዋል። ከናዚ ጀርመን የአይሁድ ጭፍጨፋ በህይወት ከተረፉ ቤተሰቦች የሚወለዱት ደቡብ አፍሪካዊቱ ታሊ ኔትስ ደግሞ በጆሃንስበርግ የሚገኘው በአይሁዶች ላይ የደረሰው ጭፍጨፋና የዘር ማጥፋት ማዕከል የተባለ ተቋም መስራችና ዋና ስራ አስኪያጅ ናቸው። የራሳቸውን የህይወት ታሪክ በምሳሌነት በመጠቀም ደቡብ አፍሪካውያንን በተለይም ወጣቶችን እየተባባሰ ካለው በማህበረሰቦች ላይ የሚሰነዘር ስብዕና ገፋፊ አነጋገር ራሳቸውን እንዲከላከሉ በማስተማር ላይ መሆናቸውን አውስቶላቸዋል። ላዶን ቲቶንግ ደግሞ ሌላይቱ የዓለም አቀፉ የሃይማኖት ነጻነት ሽልማት የተበረከተላቸው ናቸው። የቲቤት እንቅስቃሴ ተቋም መስራቿ ላዶን ማንኛውም ሰው እንደ ልቡ የሚጠቀምበት የመገናኛ ቴክኖሎጂ እንዲስፋፋ የሚሰሩ የሰብአዊ መብት ተሟጋቾችን በተቋማቸው አሰባስበዋል። ተቋማቸው ቲቤት ውስጥ ከቻይና መንግስት ለሚሰነዘሩ አፈናዎች ለተጋለጡ ግለሰቦችና ቡድኖች ስልጠና እየሰጠ መሆኑን ርዕሰ አንቀጹ ዘርዝሮ አውስቷል። ሊትዌኒያ ውስጥ የሚገኝ ከሞስኮ ጋር ግንኙነት ያለው ኦርቶዶክስ ቤተ ክርስቲያን አባላት የሆኑ 5 ቀሳውስትና 2 ዲያቆናት ሩሲያ ዩክሬን ላይ የምታካሂደውን ጦርነት ከተቃወሙ በኋላ በሞስኮ ግፊት ቅስናቸውንና ድቁናቸውን እንደተገፈፉ ርዕሰ አንቀጹ አውስቷል። የቤላሩስ ኦርቶዶክስ ቤተ ክርስቲያን 2 ቀሳውስትም ጦርነቱን አውግዘው ወደ ሊትዌኒያ እንደተሰደዱ ገልጿል። በዚያም ከሞስኮ ተጽዕኖ ነጻ ሆነው ሃይማኖታቸውን ለማምለክ የሚፈልጉ የኦርቶዶክስ ክርስትና ተከታዮችን የሚያሰባስብ አዲስ ማህበረሰብ እንደመሰረቱ ተናግሮላቸዋል። ዩናይትድ ስቴትስ የሰዎች ሁሉ መሰረታዊ ሰብአዊ መብት ለሆነው ለሃይማኖት ነጻነት ከበሬታ ደከመን ሳይሉ ለሚታገሉት ለነዚህ ተሟጋቾች አክብሮቷን ትገልጻለች በማለት ርዕሰ አንቀጹ ጽሑፉን ደምድመዋል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
የተከበራችሁ አድማጭ ተመልካቾቻችን ለማክሰኞ ምሽት ጥር 21 2016 ዓ.ም የያዝናቸው ዘገባዎችና መሰናዶዎች እዚህ ላይ ተጠናቀዋል። ኤደን ገረመው መሰናዶውን በመምራት፣ ጽዮን ግርማ በዋና አዘጋጅነት፣ ኤልያስ አስማራ ደግሞ ስርጭቱን በመከወን እንዲሁም ደግሞ ግርማ ደገፋና ሲሳይ አሸናፊ የምስልና ድምጽ ኤዲቲንጉን በአባዮ ገበያው የዌብና ማህበራዊ ድረገጽ ፕሮዲውሰራችን ጋር በመሆን ነው የምንሰናበታችሁ። አስተያየት ወይም ደግሞ ጥያቄ ቢኖራችሁ የቪኦኤ አማርኛ የፌስቡክ ገጽ ላይ በመግባት ልታደርሱን ትችላላችሁ። እንዲሁም ደግሞ ያመለጧችሁ መሰናዶች ቪኦኤ አማርኛ ድረገጽ ውስጥ በመግባት እንድትከታተሉ በአክብሮት እንጋብዛለን። በነገው ምሽት በመደበኛው ሰዓታችን እንጠብቃችኋለን። አብራችሁ ስለነበራችሁ ያመሰገን እንሰናበታለን። ሰላም ጤና ይስጥልን። ደህና ደሩ። Thank you.